ይህ በአትላንታ ጆርጂያ በምትገኘው በኢትዮጵያ ወንጌላዊት ቤተክርስቲያን ተዘጋጅቶ የቀረበ የሳምንቱ የሬዲዮ ፕሮግራማችን ነው።
ሰላም ጤና ይስጥልን የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰንብታችኋል? ይህ ከአትላንታ ጆርጂያ ወደ እናንተ እየደረሰ ያለው የሳምንቱ የሬዲዮ ፕሮግራማችን ነው። በዛሬው ዝግጅታችን ይዘን የቀረብነው መልእክት ትንቢተ ዳንኤል ምዕራፍ 9 ቁጥር 3ን መነሻ በማድረግ ቄስ ዶክተር ቶሎሳ ጉዲና የጾምና የጸሎትን ኃይል በተመለከተ አንድ ትምህርት ይዘውልን ቀርቧል። እንድንከታተል እንጋብዛችኋለን። አብራችሁን ቆዩ።
Hey! ዛሬ የምንመለከተው ከትንቢተ ዳንኤል ምዕራፍ 9 ቁጥር 3 ብቻ ነው። ትንቢተ ዳንኤል ምዕራፍ 9 ቁጥር 3 በጌታ በኢየሱስ ክርስቶስ ስም አነባለሁ። ማቅ ለብሼ በአመድም ላይ ሆኜ ሲጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው። ማቅ ለብሼ በአመድም ላይ ሆኜ ሲጾም እጸልይና እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ እንደተጻፈ የእስራኤል ቅዱስ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ስም ዛሬ ጧት በምሕረቱ ይቅረበን፣ በምሕረቱ ተናገረን፣ በምሕረቱ ዓይናችን ይከፈት፣ ልባችን ይከፈት፣ ውስጣችን ይከፈት፣ ዘላለማዊ እውነት በውስጣችን ይግባ፣ ለእኛም ለሕዝባችንም የሚሆን ነገር ስጠን። በጌታ በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። በዚህ ባጭር የመግቢያ ጥቅስ የእግዚአብሔር ነቢይ ዳንኤል በምርኮ ስላለው የሕዝቡ ሁኔታ ይጸልይ ዘንድ የወሰደውን እርምጃ፣ ያደረገውን ዝግጅት በመጠኑ እንመለከታለን። ነቢዩ ዳንኤል ለጾምና ለጸሎት ትክክለኛ መንፈስ፣ ትክክለኛን አቋም፣ ትክክለኛን እይታ፣ ትክክለኛን ልብ፣ ትክክለኛን ማስተዋል ይዞ ወደ እግዚአብሔር ቀረበ። ማቅ ለበሰ፣ ካለበት ወርዶ በአመድ ላይ ተቀመጠ፣ ፊቱን በእግዚአብሔር ላይ አደረገ፣ ወደ እግዚአብሔር አቀና። በእንደዚህ አይነት የሚቀርብ ጸሎትና ምልጃ እግዚአብሔርን የሚያስደስት መልስ የሚያመጣ የልብ ዝግጅት ነው። በመጽሐፍ ቅዱስ ውስጥ አራት አይነት ጾምና ጸሎት አለ፣ ሌሎችም አሉ፣ ግን ዋናዎቹ አራት ናቸው። አንደኛው ከግል ጥያቄ፣ ከግል ሐዘን፣ ከልብ ሐዘን የተነሳ ሰው ወደ እግዚአብሔር የሚቀርበው ነው፣ ለራሱ ከእግዚአብሔር መልስ ፍለጋ። በሁለተኛ ደረጃ ግለሰብን ሆነ አገርን የሚመለከት አጣዳፊ ነገር ሲከሰት የእግዚአብሔርን መፍትሄ ለመፈለግ የምታወጅ አዋጅ ነው። በአገር ላይ በዓለም ላይ የምታወጅ አዋጅ ነው። አስፈላጊ ሆኖ በጣም የሚያሳዝን ወይም ደግሞ ሕዝብን በውጥረት ውስጥ የከተተ ነገር ካለ እንደዚህ አይነት ጾምና ጸሎት ይታወጃል። በሶስተኛ ደረጃ ለእውነተኛ ንስሐ ጾም ይታወጃል። ጾም የእውነተኛ ንስሐ ምልክት ነው። ጾም ራስን ማሰቃየት፣ ራስን ማስጨነቅ ነው። እግዚአብሔር ሆይ ይቅር በለኝ ይቅር በለን ብሎ የምቀርብ ስለሆነ ያ በእግዚአብሔር ፊት ለመቅረብ የምናደርገው የንስሐችን የጸጸት ምልክት ነው። አራተኛው እስራኤላውያን ከጠዋት ጀምሮ እስከ ማታ በአመት አንድ ቀን የሚጾሙት የመስተሰርየ ቀን በቃ ለስርየት ህዝብ በሙሉ የሚጾም ጾም። ሌላው ሰዎች ደስ ሲላቸው በእግዚአብሔር ፊት ሁሉ ነገር ሲሳካላቸው እግዚአብሔርን ለማመስገን የሚጾሙትም ጾም አለ። ከጥንት ከመሰረቱ ጾምና ጸሎት ለእግዚአብሔር ሰዎች ኃይለኛ መሳሪያ ነው። ኃይል ነው፣ ማስተዋል ነው። በዚህ ዘመን የትምህርት መስፋፋት፣ የእውቀት መብዛት ለኑሮ መሻሻል፣ ለጤና መሻሻል፣ ለስራ መሻሻል፣ ለገቢ መሻሻል በዓለም ላይ ትልቅ ለውጥ አምጥቷል። ድሮ በአመት የሚበላ ዛሬ በየቀኑ ይበላል። ድሮ በአመት አንድ ጊዜ የሚለበስ ዛሬ በየቀኑ ይለበሳል። ድሮ በአመት አንድ ጊዜ የሚደረስ ዛሬ በየቀኑ ይደረሳል፣ በየጊዜው ይደረሳል። ሆኖም ሰው የተሻሻለውን ያህል ህይወቱ አልተሻሻለም፣ በህይወቱ አልተሻሻለም። ሰው ያገኘውን ያህል በህይወቱ አልበለጸገም። ሰውየው የታከመውን ያህል አልተፈወሰም። አሁንም ውስጡ በሽተኛ ነው። አሁንም ውስጡ ኒዲ ነው፣ ፍላጎት አለው። እግዚአብሔር እንዲደርስለት ያስፈልጋል። ያለ እግዚአብሔር ሊኖር የሚችል እየመሰለው ከፈጣሪው እየራቀ ለጾምና ለጸሎት ጊዜ የለውም። የዛሬ ህዝብ በየመንገዱ ምግብ አለ፣ በየመንገዱ የምዋጋ ሳንድዊቹ፣ አይስክሪሙ፣ ፒዛው በየቦታ ተንጠልጥሏል። ሰዎች ጊዜ የላቸውም፣ አይንም የላቸውም ለመጾምና ጌታን እግዚአብሔርን ለመፈለግ። ትኩረቱ በጊዜያዊና በምድራዊ ነገር ላይ ሆኗል። በምድር ላይ እግዚአብሔር ትልቅ ዋጋ ያስቀመጠው በሰው እውቀት ላይ አይደለም። በሰው ዋጋ፣ በሰው እድገት፣ በሰው አኗኗር፣ በሰው መንግስት፣ በሰው እርምጃ ላይ አይደለም። እነዚህ በሙሉ ኃላፊዎች ናቸው፣ ጊዜያዊ ናቸው። የዘላለም እግዚአብሔር የዘላለምን ዋጋ ያስቀመጠው በሰው ነፍስ ላይ ነው። የእናንተ ዋጋ በድግሪያችሁ በገቢያችሁ ላይ አይደለም። በቼክ ቡካችሁ በስማችሁ ላይ አይደለም። የእያንዳንዳችን ዋጋ ከዘላለም ዘላለም እግዚአብሔር አስቦ ዋጋ ያስቀመጠው በነፍሳችን ላይ ነው። ጌታ ኢየሱስ ክርስቶስ ወደ ምድር የመጣው ከሁሉ አስቀድሞ የሰውን ፖለቲካ፣ የሰውን ኢኮኖሚ፣ የሰውን አኗኗር ለማሻሻል አይደለም። የሰውን መሰረታዊ ችግር ያ አይደለምና የመጣው ሰውን ከፈጣሪው ጋር አስታርቆ ከዘላለም ሞትና ጥፋት ሊዋጀው ነው። የተዋጀ ፍጥረት፣ ነፃ የወጣ ፍጥረት፣ ነፍሱ ከዘላለም ሞት የተላቀቀ ፍጥረት፣ ነፍሱ ከዘላለም ሞት የተዋጀለት ፍጥረት። ያን ለመፈለግና ያን ለማድረግ ነው ትልቅ ዋጋ የከፈለው። ጌታ ኢየሱስ ለእያንዳንዱ ሰብአዊ ፍጥረት መመለስ የሚገባውን የሕይወት ጥያቄ እንዲህ ብሎ አስቀመጠ። እያንዳንዱ ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣላል? That is a question። እያንዳንዳችን መመለስ ያለብን የዓለም ሕዝብ በሙሉ የዓለም ሃይማኖቶች በሙሉ መልስ መስጠት ያለባቸው ዛሬ ከምድር ከመሰናበታቸው በፊት መልስ መስጠት ያለባቸው ለዚህ ነው። ሰው ዓለምን ሁሉ ቢያተርፍ፣ ጌታ ኢየሱስ አጋኖ ነው የተናገረው። ዓለምን ያተረፈ ማንም የለም። ሰው በስጋ ውስጥ ሆኖ ዓለምን ማትረፍ አይችልም። ብችልም እንደ የምችልም አቅምና እንትን የለው። ብችል እንኳ ምን ይጠቅመዋል አለ። ምን ይጠቅመዋል አለ። በምድር ላይ ከሰው ነፍስ ጋር የምወዳደር ምንድን ነው? ሀብት ቢሆን፣ ሹመት ቢሆን፣ ክብር ቢሆን፣ ዝና ቢሆን ዓለም ከነሙላቷ ቢትሆን አገር ቢሆን ከነፍስ ጋር የምወዳደር የለም። ታዲያ ሰው ለምን ለማይጠቅም ለማይዘልቅ ይዞ ከዚህ ዓለም ለማይሄድ ጠላት ዘረኛ ጉበኛ ስስታም ውሸታም ሌባ ገዳይ ይሆናል? ዋይ ይሄ ለማይጠቅሞ ለዘላለም ከዚህ ዓለም ይዞ ያላልመጣ ከዚህ ዓለም ደግሞ ይዞ ላይሄድ ለምንድን ነው ሰው እንደዚህ ጨካኝ የሆነው? ወንድሙን የሚገለው ሌላውን አሳልፎ የሚሰጠው ምን ቢሆን ነው? ምን መርዝ በምን መርዝ ቢመረዝ ነው? ወይም ደግሞ በምን በሽታ ቢታመም ነው? ምን ቀውስ ደርሶበት ነው? ምን እብደት ገብቶበት ነው? ሰው ለጥቂት ዓመታት ለጥቂት ጊዜ ያውም ብዙ ለማያውቀው ነገር በራሱ ላይ በወገኑ ላይ አደጋና ችግር የሚያመጣው ሁሉ ጊዜያዊ ሁሉ አላፊ ሁሉ ጠፊ መሆኑ እንዴት አይረዳም? ጌታ ኢየሱስ ክርስቶስ ወደ ምድር የመጣው ነፍሳትን ከዘላለም ድንቁርና ሊያድን ነው። ከዘላለም ሲኦል ሊያድን ነው። የተቻለውን ያለውን ሁሉ ሰጠ። ይሄን ለማድረግ የጠፉትን ለመፈለግ የተሰበሩትን ለመጠገን ነው። ወገኖቼ ነፍሱ ለዓለም ምቾት ለመቸርቸር ዓለምን ለማትረፍ የምጥር ሰው ለዘላለም የከሰረ ሰው ነው። ለዘላለም የከሰረ ሰው ነው። በዚህ ምድር ላይ ዕውቀትን ያተረፉ ሀብትን ያተረፉ ዝናን ያተረፉ ክብርን ያተረፉ እግዚአብሔርን የማያውቁ ከሆነ ምንም አላተረፉም፣ ከሰሩ። ምንም ትርፍ የለም። እግዚአብሔር በሌለበት ትርፍ የለም። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ አስተማረ። በማርቆስ ምዕራፍ 16 ቁጥር 15 16 ላይ ምን ማለቱ ነው? ወንጌል ለሁሉ መድኃኒት ስለሆነ፣ ወንጌል ለሁሉ መልስ ስለሆነ፣ ወንጌል ለሁሉ መፍትሄ ስለሆነ ለፍጥረታት ሁሉ ተሰብኮ ሁሉም የሕይወት ትርጉም ያገኝ ዘንድ ዘላለማዊ ዓላማውና ተልእኮ እንደሆነ አስገንዝቦ ላካቸው። ያለ ወንጌል መፍትሄ የለም። ያለ ወንጌል እውነተኛ ለውጥ፣ እውነተኛ እርቅ የለም። እውነተኛ ፈውስ፣ እውነተኛ መፈታት የለም። ጌታ ኢየሱስ ክርስቶስን ወንጌል ምሕረት፣ ፍቅር፣ ሰላም፣ እረፍት፣ ደስታ፣ ጸጋ ለማያውቁ ሁሉ ይህንን ጌታ ኢየሱስ የሰጠውን ለማያውቁ ሁሉ ሁሉ ነገር ጨለማ ነው። ሁሉ ነገር ፍርድ ነው። ወንጌል ድልድይ ነው፣ ያሻግራል። ያለ ወንጌል ዩኒቨርስ ራሱ ከንቱ ነው። ያለንበት የምናየው ይሄ ዩኒቨርስ መጽሐፍ ቅዱስ ሲነግረን ሰማይና ምድር ያልፋሉ አለ። ያለዚህ ወንጌል ይሄ ሰማይና ምድር የምናየው ሁሉ ከንቱ ነው። ወንጌል ያን ያህል ሲሪየስ፣ ያን ያህል እጅግ አስፈላጊ ነው። ያለ እግዚአብሔር ምሕረት፣ ያለ እግዚአብሔር እውቀት፣ ያለ እግዚአብሔር ምሪት፣ ያለ እግዚአብሔር ሰላም መኖር ምድራዊ ፍርድ ነው፣ ቀውስ። ወገኖቼ አይመስለንም እንጂ ወንጌል ለግለሰብ፣ ለህብረተሰብ፣ ለኢኮኖሚ፣ ለፖለቲካ፣ ለዘመኑ ውዝግብ የእግዚአብሔር መለኮታዊ መፍትሄ ነው። ወንጌል ለትዳራችን፣ ወንጌል ለሁኔታችን፣ ወንጌል ለንጽህናችን፣ ወንጌል ለቅድስናችን፣ ለህይወታችን ለዘመናት መፍትሄ ነው። የእግዚአብሔር መፍትሄ ነው። በምድራችን ያለው ለራሴ ብቻ ለወገኔ ብቻ ልኑር የሚል መንፈስ የሰፈነው መሬት ወይም ብርና ወርቅ ከማጣት የመጣ አይደለም። እንደዚህ አይነት አስተሳሰብ፣ እንደዚህ አይነት አቋምና እይታ ከአእምሮ ድህነትና ድንቁርና የመነጨ ነው። የኢትዮጵያ ድህነት የአእምሮ ድህነት ነው። የኢትዮጵያ እጦት አእምሮአችን ያጣን ህዝብ ስለሆነ ነው። ምንም አተን አይደለም። ያ ብቻ ነው ያጣ ነው። የውስጥ ሰላም፣ የውስጥ እርካታ፣ የህይወት ትርጉም፣ የመሆንና የመኖርን ዓላማ መሳት፣ መቅበዝበዝ የሚባለው ይሄ ነው። እያለን እንደለለን ስንሆን ከዚህ የበለጠ መቅበዝበዝ የለም። አደገኛም ውጤቱም በምድሪቷ ላይ የወደቀው በአሁኑ ጊዜ ስስት፣ ዘረኝነት፣ ምቀኝነት፣ ጥላቻ፣ ክፋት፣ ንቀት፣ ጨለማ፣ የሞራል ክስረት፣ የመርገም ድባብ የወደቀው ከዚህ ድንቁርና የተነሳ ነው። የተማሩ ሰዎች ስለጠፉ አይደለም። እውቀት ያላቸው ሰዎች ስላጣን አይደለም። እነሱ እያለ በእነሱ ላይ ነው ያለው ትልቁ ነገር። ስግብግብነት፣ የልብ ክፋት፣ የዘረኝነት መርዝ በአንድ አገር ላይ የማመጣው ታሪካዊ ጸጸት የለም። በመጽሐፍ ቅዱስ ውስጥ ሐዋርያዊ ያዕቆብ የሚባል የጌታ ኢየሱስ ክርስቶስ ወንድም በመልእክቱ በምዕራፍ 4 ከቁጥር 1 እስከ 3 ለሰብአዊ ፍጥረት ሁሉ የምናገር ነገር አለው። ያዕቆብ ምዕራፍ 4 ጥያቄን ይጠይቃል። ጥያቄው እንዲህ የሚል ነው። ከእናንተ መካከል በእናንተ መካከል ያለው ጦርነትና ጠብ ከየት መጣ ነው? ሁላችን ይህን ምርት መስጠት አለብን። ይህ ወንጌል ነው። በእናንተ መካከል ያለው ጦርነትና ጠብ ከየት መጣ ነው ብሎ ይጀምራል። በሌላ ቋንቋ ሰላማዊ ቤት፣ ሰላማዊ ሕዝብ፣ ሰላማዊ አገር በሚባለው በእናንተ መካከል ያለው አለመጣጣም፣ ያለው አለመግባባት፣ ያለው አለመያያዝ፣ ያለው መነካከስ ከየት የመጣ ነው ይላል። ከየት ነው ያለው ግጭት፣ ያለው መዘራረፍ፣ ያለው መነካካት፣ ያለው መጨካከን፣ ለራሴ ብቻ ማለት ከየት ነው መጣው? ከየት ነው እያለ ይጠይቃል። ሐዋርያ ያዕቆብ ራሱ መልስ ሲሰጥ ጦርነትና ጠብ የሚመጣው አለ በውስጣችሁ ከምዋጉት ምኞታችሁ ነው አለ። በውስጣችሁ ያለ በሌላ ቋንቋ እንደዚህ አይነት ጦርነት፣ እንደዚህ አይነት አሳፋሪ ጠብ፣ እንደዚህ አይነት አሳዛኝ ድርግት የሚከሰተው ጤናማ ካልሆነ ምኞት፣ ጤናማ ካልሆነ ፍላጎት፣ ጤናማ ካልሆነ አጀንዳ፣ ጤናማ ካልሆነ አካሄድ፣ ጤናማ ካልሆነ ዓላማ ነው ይላል። ጦርነት ጨዋታ አይደለም። ህብረትን ያናጋል። ሰነፎች፣ ስግብግቦች፣ ስስታሞች አገኝቶ የማይበቃቸው በምድር ላይ ጦርነትን በየዘመናቱ ሲያመጡ ቆይተዋል። የዓለም ታሪክ ይህንን ይነግረናል። የእግዚአብሔር ቃል ይህንን ይነግረናል። ለመሆኑ ጦርነት፣ የኢትዮጵያ ጦርነት ከየት የመጣ ነው? ለምንድን ነው እንደዚህ አይነት ነገር መከፋፋት የመጣው? መገፋፋት የመጣው ለምንድን ነው? ያልበቃን? ምድርቷ እኮ ሰፊ ናት። ለምንድን ነው ያልበቃን? ምክንያቱም ውስጣችን ስለታመመ ነው። በሽተኞች ስለሆነ ነው። ህዝቡ በሽተኛ ነው። ከላይ እስከ ታች ጤናማ አንድ ሰው የለም። ሁሉም ወደ ራሱ በራሱ ላይ የሚያተኩር ነው። በሆዱ ላይ የሚያተኩር ነው። በስሙ ላይ የሚያተኩር ነው። ይሄ ነው በሽታችን። እርግጥ ነው ኢትዮጵያ የውጭ ጠላቶች ነበሯት፣ ዛሬም አሏት፣ ጥያቄ የለውም። ነገር ግን እጅግ የከፋና የሚያስፈራ የኢትዮጵያ ጠላት የውጭ ሳይሆን የውስጥ ነው። የውጭ ሳይሆን የውስጥ ነው። አዎ የውጭ አሉ፣ የውጭ ጠላቶች አሉ። ከአራት ዓመት በፊት በቴክስት ላይ ማለት በእንትን ላይ አንድ ሰው የላከልኝ የተጻፈ ነገር ነበርና በቴክስት ላከልኝ። ቴክስቱ ምን ይላል? አንድ ሰው ነው፣ ማን እንደሆነ አይታወቅም። ከዋሽንግተን አካባቢ ያለው ሰው ነው እና የምለው ሰውየው በዛ በቴክስቱ ላይ የምለው ምንድን ነው? በመካከለኛ ምስራቅ በሰሜን አፍሪካ እየበጠበጥን ነው ያለ ነው። ያን ድል በምናደርግበት ጊዜ በሚቀጥለው እርምጃችን ወደ እናንተ ነው የምል፣ ወደ ኢትዮጵያ ማለት ነው። እንደዚህ አይነት የቀወሱ ብዙዎች ናቸው። እንደዚህ አይነት የቀወሱ አጋንንታዊ አካሄድ የሚሄዱ ብዙ ናቸው። የእስራኤል አምላክ እግዚአብሔር በናዝረቱ በጌታ በኢየሱስ ክርስቶስ ስም በመካከለኛ ምስራቅ በሰሜን አፍሪካ ያደረገውን ወደ ኢትዮጵያ አምጣ። እግዚአብሔር ከእንደዚህ አይነት ይጠብቀን። ያ አውሬ ያ የዘንዶ መንፈስ የበረሃው መንፈስ የራሱን ልጅ የራሱን ቤት ማፍረስ ወደ ኋላ የማይል የጨለማ መንፈስ በናዝሬቱ በጌታ በኢየሱስ ክርስቶስን በምድራችን ላይ ቦታ የለው የለውም። እግዚአብሔር አይፈቅድለትም። እንደዚህ አይነት ነገር አለ። የውጭ ጠላት አለ። ለአገሪቷ ህልውና፣ ለአገሪቷ እርምጃ፣ ለአገሪቷ እድገት፣ ለአገሪቷ አንድነት፣ ለአገሪቷ ዳር ድንበር፣ ለምድሪቷ ዜጎች ምንም ግድ የሌላቸው ለገዛ ሆዳቸው፣ ለገዛ ኪሳቸው፣ ለገዛ ክብራቸው ምንም ዋጋ መክፈል የሚቃጣቸው ስግብግብነት፣ ራስ ወዳድነት ከሁሉ የሚበልጥባቸው እንዳሉ ምንም ጥያቄ የለውም። በውስጥም በውጭም አሉ።
ጾምና ጸሎት ከእግዚአብሔር ዘንድ ምንላሽን የምናገኝበት ብቸኛው መንገድ ነው። በሀገር ደረጃ፣ በቤተክርስቲያን ደረጃ እንደዚሁም በቤተሰብ ደረጃ የሚከናወኑ ወይም የሚያጋጥሙ ችግሮች ሲኖሩ አፋጣኝ ምላሽ ካሻቸው እግዚአብሔርን በጾምና በጸሎት መጠየቅ መጽሐፍ ቅዱሳዊ መርህ ነው። ለነገሮች በቀላል መፍትሄ ለማግኘት፣ ማስተዋልን ለማግኘት፣ ብዙዎችን ከአደጋ ለመታደግ የእግዚአብሔርን ፊት መፈለግ የአማኞች ሁሉ ምግባር ነው። የተከበራችሁ አድማጮቻችን፣ የጾምና የጸሎትን ኃይል በተመለከተ ቄስ ዶክተር ቶሎሳ ጉዲና የጀመሩልንን መልእክት ሁለተኛ ክፍል በሚቀጥለው ሳምንት ይዘን እንቀርባለን። እንድትከታተሉ ከወዲሁ ግብዣችን ነው። ዝግጅታችንን በመከታተል እስከ ፍጻሜው ድረስ አብራችሁን ስለነበራችሁ እናመሰግናለን። አስተያየት ወይም ጥያቄ ወይም የተለየ ሐሳብ ካላችሁ በአድራሻችን ብትልኩልን እናስተናግዳለን። ሳምንት እስከምንገናኝ የጌታ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ቆዩን።
የተከበራችሁ አድማጮቻችን፣ ዝግጅታችንን አስመልክቶ ጥያቄ ወይም አስተያየት ቢኖራችሁ እንደዚሁም በቤተ ክርስቲያናችን የሚተላለፉትን መልእክቶች በሲዲ ወይም በዲቪዲ ለማግኘት ከፈለጉ በአድራሻችን ይጠይቁን። አድራሻችን ኢትዮጵያ ኢቫንጀሊካል ቸርች 4550 ግሪል ሰርክል ስቶን ማውንቴን ጆርጂያ 30083 ብላችሁ ብጽፉልን ይደርሰናል፣ እናስተናግዳለን። www.eecatlanta.com ድረ ገጻችንን ቢጎበኙ የበለጠ መረጃ ያገኛሉ። በቤተ ክርስቲያናችን የሚካሄዱ ፕሮግራሞች ዘወትር እሁድ ጠዋት በ10 AM የሚጀምር የአምልኮ ጊዜ ይኖረናል። እንደዚሁም እሁድ ምሽት በ7 PM የሚጀምር ፕሮግራም አለን። ሮብ ምሽት አጋማሽ በ7 PM የሚጀምር ፕሮግራም ሲኖረን፣ እንደዚሁም አርብ ምሽት በ7 PM ላይ የጸሎት ፕሮግራም ይኖረናል። በእነዚህ ዝግጅቶች ላይ በመገኘት የበረከቱ ተካፋይ እንዲሆኑ እንጋብዞታለን። ለበለጠ መረጃ በስልክ ቁጥራችን 707-496 1665 ይደውሉልን። ደግሞ አለው 707-496 1665 ይደውሉልን።